Gambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ሱራፌል ሽፈራው፣ ዲጄ ፋትሱ ከጎኔ ጋቢና ቁጭ ብሏል።
ሰላም ሰላም፣ እንደምን አመሻችሁ።
የዛሬው የመወያያ ጉዳያችን የሀገር አቀፍ የ12ኛ ክፍል ፈተና መሰረዝ ላይ ይሆናል።
ሙሉ ለሙሉ ትክክለኛ ፈተና በዌብሳይት ላይ ወጣ ሆኖ አግኝተነዋል። ስለዚህ ከዚህ በኋላ ሌሎች ፈተናዎችን ማስቀጠል ተገቢ መስሎ ስላልተሰማን ኦልሬዲ በሚዲያ የወጣ ፈተናን እንደ ፈተና መውሰድ ስለማይቻል ሁሉም ፈተናዎች እዚህ ላይ ተመስርቶ ከዛሬ ጀምሮ ለሚቀጥሉት 4 ቀናት የሚሰጥ ፈተና የተቋረጠ መሆኑን ለወላጆች እና ለተማሪዎች እንዲሁም ለመላ የሀገራችን ሕዝቦች ለመግለጽ ነው።
የትምህርት ሚኒስትሩ አቶ ሽፈራው ሽጉጤ የፈተናውን መሰረዝ የገለጹበት መግለጫን ይዘናል።
እያደረ ነው የሚያጠናው። ምክንያቱም የሪዮቱ የመጀመሪያው ከመሆኑ ድረስ በደንብ ነው የሚያጠናው፣ በደንብ ነው የሚዘጋጅ። ይህንን ለመዘጋጅ ምን ያህል አድካሚ እንደሆነ፣ ምን ያህል በጣም አሰልቺ እንደሆነ የምናደርገው ነገር እንደሆነ እኔም አውቀዋለሁ። ምክንያቱም እኔ ተፈታኝ ስለሆነ
ጥያቄውም መልሶቹ ፖስት ተደርገው ነበረ። ከፈተናው በፊትም ከፈተናው በኋላ የተለያዩ ነገሮች ፖስት ተደርገው ነበረ። ተማሪው በአብዛኛው ይደርሰዋል ብዬ አስባለሁ።
አንቺ ደርሶች ነበር?
አዎ ደርሶኝ ነበር።
ከአዲስ አበባ የ12ኛ ክፍል የዘንድሮ ተፈታኞች መካከል በስልክ አነጋግረናቸዋል።
የፈተናውን መሰረዝ ላይ ሙሉ እጃችን አለበት ያሉት ደግሞ አቶ ጃዋር መሐመድ ምክንያታቸውን ያስረዳሉ።
ሙሉ ኃላፊነቱን የሚወስደው የኦሮሞ ሕዝብ ነው። የኦሮሞ ሕዝብ ነው ከመንግስት ጋር እየታገለ ያለው። ሁሉም የኦሮሞ ሕዝብ ሲሳተፍበት የነበረ ተቃዋሚ ብቻ አይደለም።
ጋቢና ቪኦኤ
አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ግሎባል ስሌቨሪ ኢንዴክስ የተባለው ድርጅት ዛሬ ባወጣው ሪፖርት መሰረት በዓለም ዙሪያ ከ45 ሚሊዮን የሚበልጡ ሰዎች በተለያየ መንገድ በዘመናዊ ባርነት ይኖራሉ። በለየለት መልኩ በባርነት የተያዙ ሰዎች ብዛትና ከህዝባቸው ቁጥር አንጻር ከፍተኛውን አሃዝ ከያዙ ሀገሮች መካከል ህንድና ኡዝቤኪስታን ይገኙባቸዋል። በኡዝቤኪስታን በመንግስት ፈቃድ በግዴታ በጥጥ ለቃሚነት የሚሰሩ ዜጎች መኖራቸውን ሪፖርቱ ጠቁሟል። በወህኒ ቤት የግዴታ የጉልበት ስራ፣ በወሲብ ብዝበዛና ሴቶችን ወደ ጎረቤት ሀገር እየተወሰዱ በግድ መዳር በመሳሰሉት ተግባራት ደግሞ ሰሜን ኮሪያ ብዛት ያላቸው በባርነት ስር ያሉ ዜጎች ያሏት መሆኑን ሪፖርቱ አመልክቷል። ግሎባል ስሌቨሪ ኢንዴክስ ባካሄደው ጥናት 67 ሀገሮች የተካተቱ ሲሆን ሊቢያ፣ አፍጋኒስታን፣ ሶማሊያ፣ ሶሪያና የመን በቀጠሉት ግጭቶች ምክንያት ጥናት አልተካሄደም። በሌላ ወገን በዚህ በያዝነው የአውሮፓውያን 2016 ዓ.ም እስካሁን ባለው ጊዜ ወደ አውሮፓ ለመግባት ሜዲትራኒያን ባህርን ሊያቋርጡ ሲሞክሩ የሞቱት ሰዎች ቁጥር ከ2500 በልጧል። ለማነጻጸር ባለፈው 2015 ዓ.ም በመጀመሪያዎቹ 5 ወራት የሞቱት ቁጥር 1855 እንደነበርም ተገልጿል። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ኮሚሽን ቃል አቀባይ ዊሊያም ስፓይንድለር በአጠቃላይ በሜዲትራኒያን ባህር በአሁኑ ጊዜ ባህሩን ለማቋረጥ ከሚሞክሩ ሰዎች ከ81 ሰው አንዱ ህይወቱ ባህሩ ላይ የመቅረት እጣ ሊገጥመው እንደሚችል ገልጸዋል። ከሰሜን አፍሪካ ወደ ጣሊያ የሚወስደው የባህሩ መስመር የባሰ አደገኛ መሆኑን በዚህ ዓመት ከሞቱት መካከል 2119ኙ በዚህ መስመር ለማቋረጥ የሞከሩ መሆናቸውን አክለዋል። በዚያ መስመር ከ23 ሰው አንዱ የመስጠም እጣ ሊገጥመው እንደሚችልም ጠቁመዋል። በሌላ ወገን እንደ አውሮፓውያን አቆጣጠር በ1966 ዓ.ም የኒውዮርክ ሴናተር የነበሩት ሮበርት ኬኔዲ በያኔዋ ዘረና ደቡብ አፍሪካ ታሪካዊ ጉብኝት አድርገው ያስተላለፉት የተስፋ መልእክት እነሆ ከግማሽ ምዕተ ዓመት በኋላም ማስተጋባቱን ቀጥሏል። ሮበርት ኬኔዲ በወቅቱ ያደረጉት ንግግር በሕይወታቸው ካደረጓቸው ሁሉ የሚደነቅ ነው ሲሉ ምሁራን መስክረውላቸዋል። የኬኔዲ ቤተሰብ አባላት የዚያን ታሪካዊ ጉብኝት 50 ዓመት ምክንያት በማድረግ በአሁኑ ወቅት ደቡብ አፍሪካን በመጎብኘት ላይ ይገኛሉ። ወደ ቀሪ ዝግጅቶቻችን ልመልሳችሁ።
ጋቢና ቪኦኤ
የጋቢና ጉዟችን ይቀጥላል። ምን አስተናግዳችሁ? እኔም ሱራፌል ሽፈራውና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ Let's cross boundaries together.
የዘንድሮ የ12ኛ ክፍል መልቀቂያ ፈተና በመሰረቁና በማህበራዊ ዌብሳይቶች በመሰራጨቱ መሰረዙን የትምህርት ሚኒስትሩ አቶ ሽፈራው ሽጉጤ ያስታወቁ፣ ሰምተነው የማናውቀው እንዲህ አይነቱ ድርጊት የልጆቻችንን ሞራል ይነካል ያሉ ወላጆች በበኩላቸው በተፈጠረው ሁኔታ ማዘናቸውንም ገልጸዋል። እስክንድር ፍሬው ተጨማሪ አለው።
ሚስተር ታብሎ በተማሪዎች ፊት የተከፈተው የ12ኛ ክፍል መልቀቂያ ፈተና ከነመልሱ ለበርካቶች የደረሰ ሆኖ ተገኝቷል። በመላገሪቱ የሚገኙ ተማሪዎች ከፈተናዎቹ የመጀመሪያ የሆነውን የእንግሊዝኛ ቋንቋ ፈተና ስለተጠናቀቁ ስለተወሰነው ነገር አንዳች አልገመቱም። በዚያው ሰዓት ግን የትምህርት ሚኒስትር ሽፈራው ሽጉጤ መግለጫ እየሰጡ ነበር። የእንግሊዝኛው ፈተና በማህበራዊ ድረገጾች ከተሰራጨው ጋር አንድ አይነት ሆኖ መገኘቱን ሚኒስትሩ ገልጸዋል። እናም ፈተናው በአጠቃላይ እንዲቋረጥ መወሰኑን ይፋ አድርገዋል።
ሙሉ ለሙሉ ትክክለኛ ፈተና በዌብሳይት ላይ ወጣ ሆኖ አግኝተነዋል። ስለዚህ ከዚህ በኋላ ሌሎች ፈተናዎችን ማስቀጠል ተገቢ መስሎ ስላልተሰማን ኦልሬዲ በሚዲያ የወጣ ፈተናን እንደ ፈተና መውሰድ ስለማይቻል ሁሉም ፈተናዎች እዚህ ላይ ተመስርቶ ከዛሬ ጀምሮ ለሚቀጥሉት 4 ቀናት የሚሰጥ ፈተና የተቋረጠ መሆኑን ለወላጆች እና ለተማሪዎች እንዲሁም ለመላ የሀገራችን ሕዝቦች ለመግለጽ ነው።
ይህ ውሳኔ ለተማሪዎቹ የተነገረው የእንግሊዝኛውን ፈተና እንደጨረሱ ነው። ተመልሰን እንዳንመጣና የመገናኛ ብዙሃንን ዘገባ እንድንከታተል ተነገረን ብሏል አንድ ተፈታኝ። ፈተናው መሰረቁ ከነመልሱ ጭምርም በማህበራዊ ድረገጾች መውጣቱ በተለያየ መንገድ ሲገለጽ ቆይቷል። ጥያቄውን ከነመልሱ የተመለከቱ ያገኙ ተማሪዎች መኖራቸውን ተረድቻለሁ ብሏል ይሄው ተፈታኝ። ሚኒስትሩ ትናንት ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ሲናገሩ ግን ተሰረቀ የሚባለው መረጃ የተሳሳተ ነው ብለው ነበር።
ካሁን ድረስ ወጥቶ የተባሉ መረጃዎች በሙሉ የተሳሳቱና ሽብር ለመፍጠር ሆን ተብሎ የሚደረግ መሆናቸውን ወላጆች በመገንዘብ ልጆቻቸውን እንዲመክሩ ተማሪዎችም ይህን ተገንዝበው በአጠኑትና በተዘጋጁት መንገድ ብቻ በራሳቸው ላይ ተማምነው ፈተናቸውን እንዲፈተኑ ለማሳሰብ ነው።
መረጃውን ቀደም ብሎ ማጣራትና ማረጋገጥ ያልተቻለው ፈተናው ከመጀመሩ በፊት መቅደድና መመልከት ስለማይቻል እንደሆነ በዛሬው ማብራሪያ ጠቅሰዋል።
ተማሪዎች ክፍል ገብቶ ፈተና በተማሪ ፊት እስኪቀደድ ድረስ እኛ ፈተናውን መክፈት ስለማንችል ፈተናውን አልከፈትንም። 2:30 ላይ ተማሪዎች ወደ ፈተና ክፍል ገብቶ ከተጠቃለሉ በኋላና ፈተናው ከተከፈተ በኋላ በእጃችን ያለውን ከብራና ሰላም ማተሚያ ድርጅት ውስጥ ያለውን በፖሊስ ጥበቃ እንዲመጣና እንዲቀደድ በማድረግ ጥያቄዎቹ ተመሳሳይ መሆናቸውን አረጋግጠናል።
ለተፈጠረው ችግርም ይቅርታ ጠይቀዋል።
ተማሪዎች ተረጋግተው እንዳይፈተኑ በሆነው ምክንያት ለተፈጠረው መስተጓጎል ከፍተኛ ይቅርታ በትምህርት ሚኒስቴር ስም መጠየቅ እፈልጋለሁ።
ሰምተን የማናውቀው ባሉት በዚሁ የፈተና ስርቆት ማዘናቸውን አንዳንድ ወላጆች ተናግረዋል። የሰበታ ከተማ ነዋሪ የሆኑና ልጃቸውን አዲስ አበባ ያመላለሱ ያስተማሩ አስተያየት ሰጪ ድርጊቱ የተማሪዎቹን ስሜት የነካ ወላጆቻቸውንም ያሳዘነ ነው ብለዋል።
እኔ ሞራል የተነካ ምልህ እንደ ዜጋ ሳስበው በአራት አቅጣጫ ነው ያየሁት ይህንን ጥፋት ይህንን ስህተት የማየውና፣ አንደኛው የኔ የልጄ ሞራል መጎዳቱ ነው። ሁለተኛ የመምህራኑ መጎዳት ነው። ሶስተኛ የራሱ የመንግስት ይህን ያህል ወጪ አውጥቶ ይህን ያህል ኪሳራ እንትን ብሎ ማድረጉ ነውና ከነዛ ሁኔታዎች በጣም አዝኜ እና ብዙም ጓደኞቼ ጋር አላምን ብዬ ጓደኞቼ ጋር ደወልኩኝ። የብዙ ጓደኞቼ ወላጆች በጣም ያዝኑ ነበር። ብዙዎቹ ጋር ስደውል ጓደኞቼ ጋር የሰጡኝ መልስ አንዷ ታለቅስ ነበረ። አንድ ልጅ ነበር የሚፈተንና በጣም አዝና በቃ እንዲሆነ ለፍቼ ምናምን ስትል እሷን እኔ ከዛ የራሴን ነገር ተውኩና ወደ እሷ አይዞሽ ተረጋጊ ወደ ማለት ነው የደረስኩትና ብዙዎቹ በጣም አዝነዋል። ምል በጣም አንደኛ ከጊዜያቸው አኳያ፣ ሁለተኛ የልጆቹ ሞራል። እኔ ዋናው የሚያሳስበኝ የልጆቹ ሞራል ነው። አሁን ልጄ በጣም እየተናነቀው ነው እና በጣም ለፍቷል። ምን ይህንን 10 ወር በጣም በጭንቀት ነው ያሳለፍነው እና አብረን በጣም በቃ እኔ ጊዜንም መስዋዕት አድርጌ ሁሉ ነገር ተቆጥበን ነበር በቤት ውስጥ ያሳለፍነው እና እንዲህ አይነት ነገር መሆኑ።
ሁለተኛው ዙር ፈተና በቅርብ ጊዜ እንደሚሰጥ የትምህርት ሚኒስትሩ ገልጸዋል። መቼ ሊሆን እንደሚችል ግን አልጠቀሱም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ጋቢና ቪኦኤ ከአሜሪካ ድምፅ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ አርብ እንዴት እንደምታገኙን እንንገራችሁ። ፍሪኩዌንሲ 12.399 ኤፍኢሲ 56ኛ ሲምቦል ሬት 27.5 ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
በሬዲዮ ደግሞ በአጭር ሞገድ ዝግጅቶቻችንን በ19 ሜትር ባንድ በ15580 ኪሎ ሄርዝ በአጭር ሞገድ እንዲሁም በ49 ሜትር ባንድ በ6080 ከምሽቱ 1 ሰዓት ተኩል ጀምሮ ታገኙናላችሁ። ከምሽቱ 1 ሰዓት ጀምሮ ደግሞ በመካከለኛ ሞገድ በ1431 እንዲሁም እንገኛለን። በቀጥታ በፌስቡክም ዝግጅቶቻችንን መከታተል ትችላላችሁ። አት ቪኦኤ አማሪክ ላይ በዝግጅቶቻችን ላይ ያላችሁን አስተያየቶች ስጡን። አሁንም ፌስቡክ ላይ ቀጥታ እያስተላለፍን ነው። አስተያየቶቻችሁን በዚህ በ12ኛ ክፍል ፈተና መሰረዝ ጉዳይ ላይ ያላችሁን አስተያየት አጋሩን፣ አካፍሉን።
አዎ እንግዲህ አሁን የምንሸጋገረው በሀገር አቀፍ 12ኛ ክፍል ፈተና መሰረዝ ምክንያት የተለያዩ ተፈታኞችን አዲስ አበባ ድረስ ደውለን አነጋግረናቸው ነበር። የተሰማቸውን አካፍለውናል።
ፈተናና ስለ ማታ እንድትጨርቀ ኦልሞስት ከአራት ቀን በፊት ምናምን ነገር ነበር የሰማነው። ግን ወሬ ነው ውሸት ነው ምናምን ነገር ተብለን ነበር። ምክንያቱም አምስት እንደዛ ተብሎ ውሸት ነው ተብሎ ነበር የተስተባበለው። እሁድ ማታ ሁላ በሚገርም ሁኔታ ዜና ላይ ውሸት ነው የሚል ወሬ ተነግሮ ነበረ። ከዛ ሰኞ ጠዋት እንግሊሽ ፈተና ጀምረናል 120 ጥያቄ ተፈትነን ክልል እንወጣ ስንል አትወጡም ተባለን። ከአስራ አምስት ደቂቃ በኋላ ጠብቅና ፈተናው ሊያልቅ አስር ደቂቃ ምናምን ነገር ሲቀረው የሴኒዮር ተማሪዎች እሺ አሁን መውጣት ትችላላችሁ ተባለን። ልክ ስንወጣ ሱፐርቫይዘሩ በርቀው እንትናችን ሲቀበመን ኮሽን ሽከስን ተቀብለው ነበረ። ከዛ ወዲያው ደግሞ ስንጠይቅ ወደታች ስንወርድ ስንል ወደታች መውረድ አትችሉም ቆይ ጠብቁ ተባለን። ከዛም በኋላ ከዛ እንዲፈተኑ ልጆች ጨርሰው ከተሰበሰበ በኋላ አንሰሺ ወደ 30 ደቂቃ ምናምን ክላስ ውስጥ መውጣት ሳንችል እዛው ቆይተን ይሄ ነገር የተነገረን እና ሲነገረንም ሁለት ሱፐርቫይዘሮች ገብተው ፈተናው እንደተሰረቀ ነገሩን። ከዚህ በኋላ ከሰዓት የሚኖረው ማስ ፈተና በሶሻል ሚዲያ እንደተለቀቀ የሚነገሩን ተሰርቆ ሚያለቀቀ ነገሩ። ስለዚህ ሌላውን ትምህርት እንዳልተሰረቀ ምንም ማስረጃ ስለሌላቸው ሌላውን ትምህርት ተሰርቋል የሚል ግምት ስለነበራቸው ቀጣዩን ፈተና መቀጠል እንደማይንችል ከሰዓትም ተመልሰን መምጣት እንደማንችል ወደ ቤታችን እንድንመለስ ነበር ያዘዙ። አቶ ሽፋ መግለጫ ሰጥተው ነበር ተብሏል። ከሰኔ ሀያ ሰባት እስከ ሰኔ 30 ነበረ የተባለው። እንግዲህ ምን ያህል እውነት ይሁን ውሸት ይሁን አናውቅም። በደረሰን መረጃ በጣም እንደዛ ነው የተባለው። አንድ እሱ ነው። ሁለተኛ ደግሞ ስኮላርሽፕ የደረሳቸው ተማሪዎች ብዙ አሉ። እንደዛም ሆኖ የነሱ ዴድላይን እየደረሰ ነው። ይህንን ነገር ሳይጠቀመም ደግሞ እነሱ መሄድ አይችሉም። ምክንያቱም የዚህን ኤቪደንስ ማቅረብ አለባቸው። እንደተፈተኑ ጥሩ ውጤት እንዳመጡ ማቅረብ አለባቸው። በዚህ መልኩ እኛ አፌክት ያደርገናል። አንድ ተማሪ ለማስሄድ ለማዘጋጀት ይህን ሁሉ ጊዜ ከሶለው አድሮ አንድ ተማሪ ለማስሄድ አጠና ማለት ቶሎ እያደረ ነው የሚያጠናው። በደንብ ነው መዘጋጀት ያለበት። ምክንያቱም የህይወቱ የመጀመሪያው ከመሆኑ ድረስ በደንብ ነው የሚያጠና፣ በደንብ ነው የሚዘጋጀው። ይህንን ለመዘጋጀት ምን ያህል አድካሚ እንደሆነ ምን ያህል በጣም አሰልቺ እንደሆነ ምክንያቱም ለፊውቸራችን ለጥሩ ፊውቸር የምናደርገው ነገር እንደሆነ እኔም አውቀዋለሁ። ምክንያቱም እኔ ተፈታኝ ስለሆነ እና ምን ያህል ከባድ እንደሆነ መገመት ከሚያቅተው በላይ ነው። ይህንን ጉዳይ በአንድ ወር መግፋት ማለት ነው እንጃ። እኔ በጣም የሆነ የተሰራው ነገር በጣም ትክክል አለ ብዬ ነው የማምነው። ስለቅም አልነበረበትም። ከተሰረቀም በኋላ ጥሩ የሆነ ጥሩ ዲሲዥን ወይ በአፋጣኝ መልኩ ይሄ ነገር መሰራት ነበር ብዬ ነበር የማምነው። ሁሉም መለስ ኢንጂነር እና አፍሮልታ ያከፈት የተበሳጨበት ምክንያት የተናደደበት ምክንያት ይሄ ነው ብዬ ነው የማምነው እኔ።
የዘንድሮ የአስራ ሁለተኛ ክፍል ማጠናቀቂያ ፈተና ተሰርዟል በመሰረቁ ምክንያት። አንቺን በምን መልኩ ነው የሚጎዳሽ እና እንዴት ነበር የት አካባቢ ነበረ ፈተናውን የምትወስጂ የነበረው?
ጥቁር አንበሳ ነበር የምንፈተነው። ልክ ፈተና እየተፈተንን ስንወጣ ወረቀቱን ተቀበሉን እኛን። ከዛ ወረቀቱን ተቀብለውን ሂድ ወደ ቤታችን ዜና አዳምጡ ምናምን ተባልን። እኛ አልገባንም ነበረ። ከዛ ተቀበሉን ምንድን ነው ምናምን ስንል ዜና አዳምጥ ወደ ቤታችን ሂደዋልን። ዜና ስናዳምጥ ፈተና ተሰርዟል ተባልን። ብዙ ተማሪ ተበሳጨ። ማለት በጣም ያናድዛል መሰረቁ። እንደዚህ እኔ ጠብቄ አላውቅም ነበረ። ስንት ጊዜ ተዘጋጅተን የፕሮግራም የያዝንበት ቀን ራሳችን ያዘጋጀንበት ቀን ተበላሽቷል። በጣም ተናደናል። ግን ያው ለበጎ ነው ብለን አሁንም ድጋሚ ወደ ጥናት ተመልሰናል።
አሁን መቼ ነው ፈተናው የተባለው? ሁለተኛው ፈተና
ሰኔ 27 ከ30 ብለዋል። ምን እንግዲህ ገና አንድ ወር ሙሉ ብሎ መጠበቅ ነው።
ስለዚህ እንግዲህ አንድ ወር ጊዜ ደግሞ አለሽ ተጨማሪ። በዛ በተጨማሪው ሰዓት ደግሞ አጥንተሽ እንግዲህ ጥሩ ፈተናውን እንደምትሰሪ ተስፋ እናደርጋለን።
አዎ በጣም አመሰግናለሁ። እኔም ያው ባለችን ጊዜ ተጨማሪ ስላለን እንደውም ያልተዘጋጁ ተማሪዎች እንዲዘጋጁ እድል የተሰጠበት ሰዓትም ስለሆነ ያው ምክንያት አለው ብዬ ነው የማስበው።
እሺ እሺ፣ በጣም ነው የማመሰግነው።
ፈተናው ትምህርት ቤት ነበረው፣ ጥቁር አንበሳ ነው። ፈተናው ስድስት ሰዓት የተፈጠረው መጀመሪያ እንግሊሽ ነበር የሚፈተነው። እሱን ተፈትነን ከሰዓት በኋላ ይህ ዜና ተሰማ፣ ማለትም ፈተና ተሰርቋል እና ከሰዓት አትመጡም ተባለን። ከዛ ያለን አማራጭ እዛው አካባቢ የስድስት ሰዓት ዜና ማዳመጥ ነበረብን። ከዛ ዜና ስናዳምጥ ያው ፈተናው በመሰረቁ ምክንያት ይህ ፈተና ተሰርዟል ተባለ። ያው በዛ ሰዓት ተማሪዎች አይደለም መጨናነቅ ከተፈጠረ ተረበሽን እና ያ ነበረ ምክንያቱም ይህን ሁሉ አመት አስተማሪዎችን በደንብ አስተምር ተዘጋጅተንበት በዛን ሰዓት እንደዚህ አይነት መፈጠሩ በጣም ለእኛ አበሳጭቶናል። ቢሆንም ግን የቀን መለወጥ ለእኛ ምንም አይደለም። በዛ ሰዓት ብንረበሽም ያው ከዚህ በኋላ እንደምንሰራ እናውቃለን።
ያለመጣችሁት መስታወት አራጋው ከዚህ ወደ አዲስ አበባ ደውላ የተቀበለችውን አስተያየቶች ነበሩ። እስክንድር ፍሬው ደግሞ ራሱ ከዛው ከአዲስ አበባና ከአካባቢው ያናገራቸው ተፈታኞች አስተያየት ሰጥተውናል። እስኪ እናድምጥ።
እኔ በጣም ማለት ደርሷል ምናምን ብለን ለፈተና ከተዘጋጀን በኋላ ከዚህ በኋላ አንድ ወር ጊዜ መጨመር በጣም ያስጠላልም ያን ያስጠል በጣም ማለት በጊዜያችን ነው የተጫወቱት። በጣም ተናደናል ሁላችንም ማለት ነው።
ምን ያህል ተማሪዎች ጋር ደርሷል ብለሽ ታስቢያለሽ? ይሄ ጥያቄው ሊሆን ይችላል መልሱ ሊሆን ይችላል።
አብዛኛውን ፌስቡክ ተጠቃሚው ተማሪ በአብዛኛው ይደርሷል ብዬ አስባለሁ። ምክንያቱም ጥያቄውን መልሶቹ ፖስት ተደርገው ነበረ። ከፈተናው በፊትም ከፈተናው በኋላም የተለያዩ ነገሮች ፖስት ተደርገው ነበረ። ተማሪው በአብዛኛው ይደርሷል ብዬ አስባለሁ።
አንቺ ደርሶች ነበር?
አዎ ደርሶኝ ነበር። ያ በፌስቡክ ተመልክቼ ነበረ። ኢንግሊሽ፣ ማቴማቲክስ ሁለቱም ሳብጀክቶች ተመልክቼ ነበር። ፌስቡክ ላይ መልሶቹንም ጥያቄዎችንም ተመልክቻለሁ።
እኔ እንጃ እኔ መግለጽ አልችልም። ትናንትና እውነቱን ላይ አይመስልም ነበር እና በሰዓቱ ስሰማው እንትኑ አልነበረም፣ በቃ ጥሩ ስሜት ላይ አልነበርኩም። ስልህ አሁን ጊዜያችን ላይ እንደ መጫወት ማለት ነው እኮ፣ ወይ ትምህርት የለም ወይ ምንም የምንሰራው ስራ የለም። ምክንያቱም ከፊታችን ፈተና ይኖራል። ከፊት ያለውን አንድ ወር ወይ ሌላ ስራም እንዳንሰራ በዚህ በፈተና ሀሳብ ውስጥ ነው ያለ ነው እና በቃ ደስ ስልህ ደግሞ እስከ ዛሬ ግባችን የግንቦት 23 ላይ ነበር ግባችን። ያንን አይተን ነበር ስንሰራ ነበረ። ስለዚህ እኔ በመራ ደግሞ ብዙም ደስተኛ አይደለሁም።
በጣም በጣም ደንግጠናል። በተደረገውም ነገር ግራ ገብቶናል። እኛ ተዘጋጅተናል ብለን ፈተናችንን ተፈትነን ስንወጣ እንግሊሽን የተነገረን እና ሬዲ ለነበርንበት ፈተና እንደዚህ ስንባል
በትክክል ምን ነበረ የተነገራችሁ? ቃል በቃል እስቲ የምታስታውሰው ከሆነ የእንግሊዝኛው ፈተና እንግዲህ የመጀመሪያ ፈተና ነበረ ከምትወስዷቸው ፈተናዎች ውስጥ ማለት ነው። ቀጥሎ ማቴማቲክስ ወይም ሂሳብ ይቀጥል ነበረ። ምንድን ነው በትክክል የተባላችሁት የነበረው?
እኛ ይህን ያወቅነው እንግሊሽ ተፈትነን ከጨረስን በኋላ ነው እና እንግሊሽን አይተን ጥሩ ነው ብለን ለማት ተዘጋጅተን ነበር። እነሱ በቃ ፈተናው ልክ አይደለም፣ ተሰርቋል፣ በተማሪ እጅ ገብቷል እና ትምህርት ሚኒስቴር መራዘም እንዳለበት አሳውቆናል ብለው ነው የነገሩ ትምህርት ቤታችን።
ምን አለ ተማሪው? ልክ የፊል ነገር እስኪ የነበረውን ነገር ንገረኝ። ምን አለ ተማሪው?
የተቀላቀለ ስሜት ነበር የነበረው። በመራዘሙ ደስ ያለውም አለ የተከፋም አለ። ብዙ ለክረምት ብዙ ነገር ያሰበ ተማሪ የተከፋ አለ። በእርግጥ
ጊዜው ካፍያ ነበር ትንሽ ጨለም ብሎ አባቴ ሲጠራኝ እያለና ቶሎ ምንም ሕፃን ብሆን ሚስጥሩ ባይገባኝ ዋ አባቴን ባውጥቶ አልቅሶ መከረኝ እንዲህ ሲል መከረኝ ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ ስማይ ልጄ ለጻ
ከሰባት ወር በላይ የሆነው በኦሮሚያ ክልሎች በተቀሰቀሰው ተቃውሞ ምክንያት የኦሮሚያ ተማሪዎች ከትምህርት ገበታቸው በመፈናቀላቸውና ለፈተና ባለመዘጋጀታቸው ፈተናው እንዲራዘም የመዘጋጃ ጊዜም እንዲሰጣቸው ስንል የሚመለከታቸውን አካል ጠይቀን ስለተከለከልን ነው ፈተናውን በመስረቅ በማህበረሰብ የመገናኛ ብዙሃን እንዲሰራጭ ያደረግነው ይላሉ አቶ ጀዋር መሐመድ። ከኦሮሚያ ክልል ወጣቶች 12ኛ ክፍል ተፈታኞች ጋር ይህ የፈተና መሰረዝ ጉዳይ በመያያዝ አንዳንድ ወሬዎች ይሰማሉና ስለዚህ የምትለው ነገር ምን አለ?
እንግዲህ እንደሚታወቀው ላለፉት 6 ወራት በኦሮሚያ ውስጥ የህዝብ ተቃውሞ ነበረ። በዚህ ተቃውሞ ውስጥ በግንባር ቀደምትነት ሲሳተፉ የነበሩት ተማሪዎች እንደመሆናቸው መጠን ትምህርት ቤቶች በአብዛኛው ዝግ ነበሩ። ስለዚህም መንፈቅ ዓመት ያህል ተማሪዎቹ በተረጋጋ መልኩ ትምህርት ሲማሩ ስላልነበሩ ፈተና ዝግጁ መሆን አልቻሉም። ከዚህ የተነሳ የዛሬ 2 ወር አካባቢ ቤተሰቦች፣ ተማሪዎችና መምህራን ለየወረዳው ትምህርት ቢሮዎች በደብዳቤ በመጻፍና በአካል በመድረስ የ12ኛና የ10ኛ ብሔራዊ ፈተናዎች ጊዜ ተራዝሞ የመዘጋጃ ጊዜ እንዲሰጣቸው ጥያቄ ያቀረቡ፣ ከዛም የምሁራንና የሀገር ሽማግሌዎች የኦሮሚያን ትምህርት ቢሮ ኃላፊዎች በማነጋገር ፈተናው የፈተናው ጊዜ እንዲራዘም ጥያቄ ያቀረቡ፣ የኦሮሚያ ባለስልጣናትም ወደ ፌዴራል መንግስት አቅርበው የፌዴራል መንግስትን ሲጠይቁት ጥያቄው ተቀባይነት ሳያገኝ ቀረና ፈተናው ወደ መውሰድ እንዲወስዱ እንዲገደዱ ተደረገ። ይህ ውሳኔ በተወሰነበት ጊዜ ከውስጥ ለውስጥ ሲደረግ የነበረው ሙከራ ወደ ውጭ ወጥቶ ጫና ማድረግ አስፈላጊ ስለሆነ ከፌዴራል መንግስት እስከ ወረዳ ድረስ ያሉ የትምህርት ቢሮ የትምህርት ጉዳይ ኃላፊዎች ስልኮችን በኢንተርኔት በማሰራጨት በኢትዮጵያ ከውጭ ሀገርም የስልክ ጥሪ ተደርጎ ሰው እንዲማጸናቸው ተደረገ። ይህ መጠነ ሰፊ የሆነ ተማጽኖም አድማጭ አላገኘም። እናም ያው ፈተናው እንዲወሰድ ግዴታ ሆኖ ተገፋበት። ፈተናው እየተቃረበ በሄደ ቁጥር ፈተናው የመጨረሻው እርምጃ የተደረገው ይህ ፈተና በማንኛውም መልኩ ካልተቋረጠ በስተቀር ይህ ትውልድ ሙሉ በሙሉ ከፈተናውን የሚወርቅበትና የሚጎዳበት መሆኑ ስለታሰበበት ፈተናው መስተጓጎል አለበት በሚል ይሄ እዚህ ላይ ሲያርቡ የነበሩ ልጆች ፈተናው በእጃቸው በማስገባት መጠባበቅ ጀመሩ። ፈተናው አንድ ቀን ሲገረው የዚህ ፈተና ኮፒ ለትምህርት ሚኒስቴር ተላከ። ፈተናው በእጃችን ያለው
ለትምህርት ሚኒስቴር ለማን?
ለትምህርት ሚኒስቴር ባለስልጣናት።
እነማን ናቸው ስማቸው ልትነግረኝ ትችላለህ?
ከሚኒስትሩ ጀምሮ የፈተና ኃላፊዎች ኪኪ የሆኑ በዚህ ላይ ወሳኝ ናቸው የተባሉ ሰዎች እንደደረሳቸው መረጃ አለ።
እሺ።
እናም እነዚህ ሰዎች ፈተናው በእጃችን ገብቷል፣ ቢያንስ በኦሮሚያ ካንስል አድርጉት፣ በሌላው ብሔራዊ ክልሎች እንዲቀጥል የሚል ማሳሰቢያ ተሰጣቸው። ይህንን ማሳሰቢያ ከመቀበል ይልቅ ሄደው ወደ ሚዲያ በመውጣት ምንም የወጣ ፈተና የለም፣ ነገ ተረጋግታችሁ ፈተና ውሰዱ ወደሚል ሲኬድ ፈተናው በኢንተርኔት ተሰራጨ። ፈተናው በኢንተርኔት ከተሰራጨ
ማን ያሰራጨው ይህንን ፈተና በኢንተርኔት?
ይህንን እንግዲህ በተደራጀ መልኩ ዋና ዋና የሆኑ በሶሻል ሚዲያ ስፋት ያላቸው ተከታይ ያላቸው ሰዎች ላይ ተልኮ እኔም ሌሎችም ደርሶን ወደ ማሰራጨት ሄድን። ከዚህ በኋላ ከተሰራጨም በኋላ ራሱ ውሸት ነው ወደ ማለት የሄዱበት ሁኔታ ነበረ። በማግስቱ ለማመን ተገደው ካንስል አድርገውታል።
ፈተናው እንዴት እጃችሁ ሊገባ ቻለ? በመጀመሪያ ደረጃ
ከየት በየትና በምን ሁኔታ የሚለውን ለመግለጽ አስፈላጊ አይደለም፣ ለሰዎች ደህንነት ሲባል።
አሁን የኦሮሚያ ወጣቶች ያነሱት ጉዳይ ነበረ። በዚህ ጉዳይ ላይ መንግስትም ከኦሮሚያ ክልል ጋር በመደራደር ላይ ነበር የነበረው። አሁን ብሔራዊ ፈተና ላይ ይሄንን ማምጣቱ መፍትሄ ነው ብላችሁ ታስባላችሁ?
ግዴታ ነው። ምክንያቱም ቅድም እንዳልኩሽ ተጎድተዋል ልጆቹ። አንደኛ ሲታሰሩ ሲገደሉ ነበር። ያ ብቻ አይደለም። እስቲ አስቢው፣ አንቺ የ12ኛ ክፍልን ትምህርት ለስድስት ወር ሳትማሪው ፈተናውን ተፈተኝ፣ ለዛውም ሌላ ክልል ላይ ሰው በተረጋጋ ሁኔታ ሲማር ከነበረ ተማማሪ ጋር የምትወዳደረው። 12ኛ ክፍል ፈተና ማለት ብሔራዊ ውድድር ማለት ነው። አንቺ ስድስት ወር ሳትማሪ እኔ 6 ወሩን በደንብ ተምሬ ሁለታችን ተመሳሳይ ወጥ ፈተና ወስደን እንወዳደር ቢባል ፌር ይሆናል ወይ ተቀባይነት ሊኖር ይችላል ወይ ያ ፈተና ትክክለኛ ሊሆን ይችላል ወይ የሚለው መታየት አለበት እና ይሄን ፈተና ከወሰዱ እነዚህ ልጆች እንደሚጎዱ ታስቦ ነው። በነገራችን ላይ የኦሮሚያ ተማሪዎች ብቻ መድሮ ለማድረግ እነሱ ለመጥቀም ታስቦ ቢሆን ኖሮ ፈተናው ውስጥ ለውስጥ ማሽሎክለት ይቻል ነበረ። ያ አይደለም የተደረገው። ፈተናው እንዳለ በሀገሪቷ ሁሉም ሰው አግኝቶት ፈተናው እንዲሰረዝ መንግስት መገደድ አለበት የሚል ውሳኔ የተወሰደው እና ይህ የኦሮሚያ ተማሪዎች ለብቻ ለመጥቀም ወይም ሌላ ነገር የለም በዚህ መልኩ የተደረገው። ይሄ እርምጃ በኦሮሚያ ተማሪዎች ተጠቅመዋል የስ ይጠቀማሉ። ምክንያቱም መንግስት ተገዶ ሳይወድ ጊዜ ማራዘም ይኖርበታል። በዛ በማራዘምበት ጊዜ ውስጥ ልጆቹ ሙሉ በሙሉ 6 ወር እንኳን ባያገኙ ለማጥናት ተረጋግተው ለመስራት ጊዜ ስለሚኖራቸው ቢያንስ የተወሰነ የመካካሻ ጊዜ ይኖራቸዋል ብለን እናስባለን።
እሺ፣ ስለዚህ አሁን ሙሉ ኃላፊነቱን እናንተ ናችሁ። አሁን የዚህ የ12ኛ ክፍል ብሔራዊ ፈተና የመሰረዙን ሙሉ ኃላፊነት የምትወስዱት እናንተ ናችሁ ማለት ነው?
ሙሉ ኃላፊነቱን የሚወስደው የኦሮሞ ህዝብ ነው። የኦሮሞ ህዝብ ነው ከመንግስት ጋር እየታገለ ያለው። የኦሮሞ ህዝብ የተለያዩ እርምጃዎችን በዚህ ላይ ብቻ ሳይሆን ከዚህ በፊት የተለያዩ የትግል ስልቶቹን ቀይሶ ሁሉም የኦሮሞ ህዝብ ሲሳተፍበት የነበረ ተቃዋሚ ብቻ አይደለም፣ የመንግስት ባለስልጣናት፣ የመንግስት የሚያስተዳድረው ፓርቲ፣ ዶክተሮች፣ መምህራኖች፣ ፖሊሶች፣ ወታደሮች ከላይ እስከ ታች እየተሳተፉበት ያለበት እንቅስቃሴ ነው። ይሄ የአንድ ግለሰብ ወይም ደግሞ የአንድ ቡድን ወይም ደግሞ የወጣቶች ወይም ደግሞ የእናቶች የሚል ጉዳይ የለውም። ኃላፊነቱ የሚወስደው የኦሮሞ ህዝብ ነው። ይሄን ስራ ሰክሰስፉሊ የሰራው የሚታወቀ እና ይሄ ፖለቲካ አቋም ራሱ አንድ የሌለው ግን በማንነቱ ላይ እና በህዝባዊ ህልውናው ላይ የመጣውን ጥቃት መመከት የጋራ ኃላፊነት አለብን ብሎ ያመነ የኦሮሞ ህዝብ ነው ይሄንን እርምጃ የወሰደው። ለተወሰደው እርምጃ ክሬዲቱንም የሚወስደው ኃላፊነቱንም የሚወስደው ወደፊትም ከዚህ የተሻለና ከዚህ የተወሰበሰበ ከዚህ የበለጠ እርምጃ ሊወስድ የሚገባው ክሬዲቱም ቢሆን ኃላፊነቱም ቢሆን የሚሸከመው መላው የኦሮሞ ህዝብ ነው።
በምን ማረጋገጥ እንችላለን መላው የኦሮሞ ህዝብ ይሄንን ፈተና መቃወሙን? ምክንያቱም አሁን እናንተ በተቃዋሚ በኩል ነው ያላችሁትና በምን እናረጋግጣለን?
አይደለም፣ እኛ ከተቃዋሚ በኩልም አይደለንም። ማረጋጋት ካስፈለገ ከደምቢ ዶሎ እስከ ጨለንቆ፣ ከጨለንቆ እስከ ሞያሌ፣ ከሞያሌ እስከ ሽንሌ በመደወል ህዝብን በመጠየቅ ማግኘት ይቻላል። አንድ አይነት አቋም ያለው ኦሮሚያ ውስጥ ያለውን ተማሪ መጠየቅ ይቻላል። ምናልባት ከመንግስት ጋር መንግስትን በመፍራት ስማቸውን ሰጥተውሽ ማስታወቂያቸውን አሳይተውሽ ላይሰጡሽ ይችላሉ። ወይም ደግሞ የመንግስት ውስጥ ያሉ ባለስልጣናት ለስልጣናቸው ሲሉ ለህይወታቸው ስለሚፈሩ ዋሽተው የመንግስትን አቋም ሊነግሩ ይችላሉ። ግን የማረጋግጥልሽ ከላይ እስከታች አንድ አቋም መኖር የምነግርሽ ይሄ ፈተና ከአንድ ቦታ አይደለም የወጣው፣ ከመዓት ቦታ ነው ተሰብስቦ የመጣው ማለት ነው። ይህ የሚያሳይሽ በመጠነ ሰፊ ህዝቡ ከላይ እስከታች ያለው። በነገራችን ላይ ፈተና በምሁራኖች ተዘጋጅቶ በፖሊሶች ተከቦ ፖሊስ ጣቢያ ነው የሚሄደው። ይህንን ማን ያወጣው? የመንግስት ሴኪሪቲ አካል ራሱ የሚሳተፍበት መሆኑን ማየት ይቻላል ማለት ነው። እና ይህን ለማረጋጋት ኦሮሚያ ውስጥ ሰርቬ ማድረግ ነው። ይሄ ደግሞ የእናንተ የሚዲያ ኃላፊነት አለበት።
እሺ፣ አቶ ጃዋር በጣም ነው የማመሰግነው። እንግዲህ ሌሎች ጥያቄዎች ከህዝብ ወይም ከአድማጭ ከመጣ እንዲሁ መልሰን ደውለን ጥያቄዎቹን ወደ እናንተ እናቀርባለን። ስለዚህ ፈተና ጉዳይ አመሰግናለሁ። ለዛሬ
እኔም አመሰግናለሁ። ወገን ዘመድ የለኝ ሀብት
የለኝም ከእጅ ስማይ ልጄ። የተከበራችሁ አድማጮቻችን እንግዲህ የዛሬው የጋቢና ጉዟችን በዚህ ተጠናቋል።
በፌስቡክ ቪኦኤ አማሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ።
ስናስተናግዳችሁ ያመሸነው ሱራፌል ሽፈራው፣
እኔም መስታወት አራጋውንን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበረው ነው።
ጉዟችሁ የሰመረ ይሁን እያል እንሰናበታለን።
መልካም ምሽት። በነገው ጉዞ እንገናኝ።
እያለ ሲመክረኝ እየተማረረ አይ ልጅነት፣ እኔ ግን ውሻዬን አቅፌ እጫወት ነበረ። ቢመክረኝ አልሰማው ብስጭቱ ባሰ፣ ስቶኝ ገባ ከቤት እያለቃቀ። እንዲህ ሲል መከረኝ ግን ተማር ልጄ ተማር ልጄ ወገን ዘመድ የለኝ ሀብት የለኝም እኮ እጄ ስማ
my nigger.